አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኤርትራ ከኢትዮጵያ ለቀረበላት የሰላም ጥሪ ምላሽ ሰጠች። የተባበሩት የአረብ ኤሚሬቶች 3 ቢሊዮን ዶላር በረድኤትና በመዋለ ንዋይ ፍሰት ለማቅረብ ቃል ገባ። አፍሪካ ለወደፊቱ ዋናዋ መስህብ እንደምትሆን የምርምር ጥናት አመለከተ የሚል ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ ኢትዮጵያ ሳይታሰብ በድንገት ኤርትራ ጋር የተፈራረመችውን የሰላም ስምምነት ለመተግበር ዝግጁ መሆኗን ካስታወቀች ከሁለት ሳምንታት በኋላ የኤርትራው መሪ ስለ ጉዳዩ ለመነጋገር ልዑካን እንደሚልኩ ባለፈው ሮብ መግለጫቸውን ጠቅሷል። ይህ እርምጃ በቋንቋ በሃይማኖትና በዘር በተሳሰሩ ህዝቦች መካከል ሰላም የማውረድ ተስፋን ፈንጥቋል ይላል ጽሑፉ። ፕሬዚደንት ኢሳያስ አፈወርቂ በሀገሪቱ የሰማዕታት ቀን ላይ በቴሌቪዥን ባደረጉት ንግግር የሁለቱም ሀገሮች ህዝቦች ሰላም ይፈልጋሉ፣ አሁን ኢትዮጵያ ባለው ለውጥ ምክንያት ሰላሙ ሊመጣ ይችላል ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ላይ ወጣው ጽሑፍ አውስቷል።
የኢትዮጵያ ጠቅላይ ሚኒስትር በበኩላቸው የኤርትራ ልዑካንን በሞቀና በበጎ ፈቃድ ለመቀበል ዝግጁ ነኝ ማለታቸውን የጽህፈት ቤታቸው ሹም መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ገልጿል። ጽሑፉ አያይዞም ገና ብዙ ውስብስብ ንግግሮችና ድርድሮች መካሄድ ያለባቸው ቢሆንም ለሁለት አስርተ ዓመታት ያህል የዘለቀውን የጠላታዊ ግንኙነት ግድግዳን ሊሰብር ይችላል፣ ዝግ በሆነው ኤርትራ መንግስትም ለውጥ ያመጣ ይችላል ይላል። ኢትዮጵያ እጅግ ፈጣን እድገት ካሳዩት የአፍሪካ ሀገሮች አንዷ ሆናለች። ኤርትራ ግን በአብዛኛው ለውጭ ዓለም ዝግ ሆና ቆይታለች። በዓለም ደረጃ በፕሬስ ነጻነት ላይ ከባድ ገደብ ከሚያደርጉት ሀገሮች አንዷ ሆናለች።
በሀገሪቱ ያለው ገደብ አልባ ወታደራዊ አገልግሎትም በብዙ ሺዎች የሚቆጠሩ ኤርትራውያንን ለስደት ዳርጓል ይላል ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ። ይሁንና የባድመ ነዋሪዎች ይህ በውጊያ ላይ ህይወታቸውን በሰጡት በብዙ ሺህ የሚቆጠሩ ኢትዮጵያውያን ላይ ማላገጥ ይሆናል በማለት ጠቅላይ ሚኒስትሩ ያቀረቡትን የሰላም ጥሪ በመቃወም በምንም አይነት ከባድመ አንወጣ ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። የአዲ ኢሮብ ህዝብም የተቃውሞ ሰልፍ ማድረጉ የሚታወቅ ነው። የሀገሪቱ ገዢ ፓርቲ አካል የሆነው ህዝባዊ ወያኔ አርነት ትግራይ በበኩሉ ከኤርትራ ጋር ሰላም የማውረዱን እቅድ በመርህ ደረጃ የሚደግፈው ቢሆንም በአፈጻጸሙ ላይ ተቃውሞ እንዳለው መግለጹን የዋሽንግተን ፖስት ጋዜጣ ድረገጽ ለንባብ አድርሷል።
ሮይተርስ የዜና አገልግሎት በዘገበው መሰረት የተባበሩት የአረብ ኤሚሬቶች ባለፈው አርብ 3 ቢሊዮን ዶላር በረድኤትና በመዋለ ንዋይ ፍሰት ለኢትዮጵያ ለማቅረብ ቃል ገብቷል ሲሉ አንድ የኢትዮጵያ ባለስልጣን ጠቁመዋል። ለአዲሱ ጠቅላይ ሚኒስትር ትልቅ ድጋፍ ነው ማለታቸውንም አክሏል። የተባበሩት የአረብ ኤሚሬቶች በኢትዮጵያ የተከሰተውን ከባድ የውጭ ምንዛሪ እጥረት ለማቃለል እንዲረዳ በኢትዮጵያ ማዕከላዊ ባንክ 1 ቢሊዮን ዶላር እንደሚያስቀምጥ የኢትዮጵያ መንግስት ቃል አቀባይ አቶ አህመድ ሾዴ ለሮይተርስ የዜና አገልግሎት መናገራቸውን ዘገባው ጠቅሷል።
የተባበሩት አረብ ኤሚሬቶች መንግስት የገባው ቃል በኢትዮጵያ የውጭ ምንዛሪ እጥረት ላይ የማይናቅ ጥቅም እንደሚያስገኝ ቃል አቀባዩ ጠቁመዋል። ተንታኞች እንደሚገምቱት በከፊልም ቢሆን በትልልቅ መሰረተ ልማት ላይ በመዋሉ የሀገሪቱ የውጭ ምንዛሪ ክምችት አሽቆልቁሎ ከአንድ ወር ወጪ ያነሰ ደረጃ ላይ መድረሱን ሮይተርስ ዘግቧል። ሌላው ከተባበረው የአረብ ኤሚሬቶች የሚገኙ 2 ቢሊዮን ዶላር በቱሪዝም ወይም በጉብኝት ዘርፍ፣ በታዳሽ ኤነርጂና በእርሻ ዘርፍ እንደሚውል አንድ የኢትዮጵያ የውጭ ጉዳይ ሚኒስትር ባለስልጣን መናገራቸውን ሮይተርስ የዜና አገልግሎት ጠቅሷል።
ባለፈው አርብ የኢትዮጵያ ጠቅላይ ሚኒስትር በተባበረው የአረብ ኤሚሬቶች የመሪነቱን ስራ በማካሄድ ላይ ያሉትን አልጋ ወራሽ ሼክ መሐመድን ከጎናቸው አሳፍረው ራሳቸው እየነዱ አዲስ አበባን እንዳስጎበኟቸው የሮይተርስ ዘገባ አውስቷል። በህንጻ ስራና ሆቴሎችን በመገንባት ላይ መዋለ ንዋይ የማፍሰስ ፍላጎት ያላቸው ባለሀብቶችም ከአልጋ ወራሹ ጋር አብረው እንደነበሩ የኢትዮጵያ መንግስት ቃል አቀባይ አቶ አህመድ ሼዴ መግለጻቸውን ሮይተርስ የዜና አገልግሎት አስነብቧል።
በሌላ በኩል የዋሽንግተን ፖስት ጋዜጣ ድረገጽ መጻዩ እድል አፍሪካ ነው፣ ዩናይትድ ስቴትስ ግን ገና አልተዘጋጀችም በሚል ርዕስ ባወጣው ጽሑፍ እንደ አውሮፓ አቆጣጠር በ2035 ዓመተ ምህረት መግቢያ ገደማ ከ17 ዓመት በኋላ ማለት ነው ለስራ እድሜ የሚደርሱት ወጣት አፍሪካውያን በዓለም ደረጃ ለስራ ዓለም ከሚበቁት ወጣቶች ሁሉ ተደምሮ የበዙ ይሆናሉ፣ ለቀጣዩ ምዕተ ዓመትም በየዓመቱ በዛ አሃዝ ይቀጥላል ይላል። እንደ አውሮፓ አቆጣጠር እስከ 2050 ዓመተ ምህረት ባለው ጊዜ ውስጥ ደግሞ በ32 ዓመታት ማለት ነው በእያንዳንዳቸው በዓለም ያሉ አራት ሰዎች አንዱ አፍሪካዊ እንደሚሆን በያዝነው ምዕተ ዓመት ማብቂያ ላይ ደግሞ ከጠቅላላው የዓለም ሕዝብ ወደ 40% የሚጠጋው ቁጥር አፍሪካውያን እንደሚሆኑ ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ ጠቅሷል።
ጽሑፉ አያይዞም ሁኔታው የሆነ ሳለ ዩናይትድ ስቴትስ ከአፍሪካ ጋር በዲፕሎማሲያዊ መንገድ ሊዳብር የሚችል ግንኙነት ለመፍጠር ከመዘጋጀት ይልቅ ከአፍሪካ ጋር ከአስርተ ዓመት በፊት በጀመረችው ወታደራዊ ግንኙነት ላይ መተማመኑን መርጣለች። ይህም አሉታዊ አንደምታ አለው ሲል ጽሑፉ ተችቷል። የአፍሪካ ሕዝብ መብዛት የአፍሪካ ኢኮኖሚ አስፈላጊነትን ያጠናክራል። ካለፉት 18 ዓመታት ወዲህ በዓለም ደረጃ በከፍተኛ ፍጥነት በማደግ ላይ ካሉት ሀገሮች ቢያንስ ግማሾቹ የአፍሪካ ሀገሮች ናቸው። በ12 ዓመታት ውስጥ ከመላ አፍሪካ 43% የሚሆኑት በመካከለኛው ወይም በላይኛው መደብ ላይ ይደርሳሉ።
በዛኑ ዓመት አፍሪካውያን የቤት ውስጥ ፍጆታ 2.5 ትሪሊዮን ዶላር ይደርሳል። ከሶስት ዓመታት በፊት ከነበረው 1.1 ትሪሊዮን ዶላር ከጥፍ በላይ ከፍ ያለ መሆኑንና የሸማችና የንግድ ወጪ ተጣምሮ 6.7 ትሪሊዮን እንደሚደርስ ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ ጠቁመዋል። የዋሽንግተን ፖስት ድረገጽ ላይ ወጣው ጽሑፍ አያይዞም የአፍሪካ ፈጣን ለውጥ በአገሪቱ ብቻ የማይወሰኑ ተግዳሮቶችን እያስከተለ ነው ይላል። በድህነት የሚኖሩ ሰዎች መብዛት፣ የመሰረተ ልማት አለመዳበር፣ የግጭቶች መኖር፣ ከመልካም አስተዳደር እጦት ጋር የቻይና በአፍሪካ ህላዌ ብዙ ተጽፏል። የአውሮፓ ህብረት ከአፍሪካ ጋር ያለውን ግንኙነት እያጠናከረ ነው። ህንድ፣ ብራዚል፣ ቱርክ፣ ጃፓን የባለሰላጤ ሀገሮችም ከአፍሪካ ጋር ጠንካራ ግንኙነት ለመመስረት እየሞከሩ ነው።
በአንጻሩ ግን ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በመስከረም ወር 2011 ዓ.ም የአሸባሪዎች ጥቃት ከደረሰባት ወዲህ የውጭ ፖሊሲዋ በወታደራዊ ላይ እንዲያተኩር ማድረጓን ይገልጻል ጽሑፉ። ጽሑፉ አያይዘውም ወታደራዊ ኃይል እያደገች በመሄድ ላይ ካለችው አፍሪካ ጋር የግንኙነት መሰረት ሊሆን አይችልም። የአሜሪካ መከላከያ ሚኒስቴር የአፍሪካ ወታደራዊ ኃይልን ሊያሰለጥን ይችላል፣ መሳሪያና ተሽከርካሪዎችን ሊሰጥ ይችላል። ይሁንና የንግድ ግንኙነት ሊያቀርብ አይችልም፣ የመሰረተ ልማት ወጥንና የእርሻ ምክር ሊያቀርብ አይችልም በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ይህን የጥናት ጽሑፍ ያቀረቡት የዓለም አቀፍ ፖሊሲ ማዕከል ዋና ስራ አስኪያጅ ሳሊ ቡከር እና በማዕከሉ በተመራማሪነት የሚሰሩት ኤሪ ሪተርመን ናቸው። አድማጮች፣ የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።